የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 3 2016 ዓ ም ዝግጅታችን ጀመረ።
ማህበራዊ ሚዲያ ላይ በከፍተኛ መጠን የሚሰራጩ ጎጂ ይዘቶችን መቆጣጠር ይቻላል።
የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው። ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን።
የሰማችኋቸው የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑትን ሊቀ ትጉሃን ቀሲስ ታጋይ ታደለን ነው።
የጥላቻ ንግግርና የሐሰተኛ መረጃ አዋጅ በማህበራዊ መገናኛ ብዙሃንን ጨምሮ የጥላቻ ንግግር የሚያስከትሉ ወይም ደግሞ ሐሰተኛ መረጃ ተብሎ በህጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሃን ተብሎ የወጣ ህግ አይደለም።
አሁን ደግሞ የሰማችኋቸው አቶ ሰለሞን ጎሹ ይባላሉ። የህግና የኮሚኒኬሽን ባለሙያ ናቸው። የዛሬ የአሜሪካ ድምፅ የመስታወት ስርጭት ለየት ባለመልኩ ሙሉ ስርጭቱ የሚያተኩረው በማህበራዊ ሚዲያ ላይ የሚሰራጩ ጎጂ ይዘት ያላቸው መረጃዎች በማህበረሰቡ ላይ ያስከተሉት ባለው ተጽዕኖና በኢንተርኔት የሚፈጸሙ ወንጀሎችን ለመከላከል የወጡ ህጎች የህብረተሰቡን ደህንነት ለማስጠበቅ ምን ያክል አቅም አላቸው በሚሉት ጉዳዮች ዙሪያ ይሆናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ የካቲት 3 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን ለየት ባለመልኩ በማህበራዊ ሚዲያ የሚሰራጩ መረጃዎች በኢኮኖሚ፣ በማህበራዊ፣ በባህል እንዲሁም በሃይማኖት ላይ ያላቸው ተጽዕኖ እንዲሁም በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን የሚመለከቱ ህጎችን እንዳስሳለን። ዘና የሚያደርጓቸውን ሙዚቃዎችንም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በደላንታ ወረዳ ዋሻ የተናደባቸውን የኦፓል አምራቾች ለመታደግ ጥረቱ ቀጥሏል። በአማራ ክልል በደቡብ ወሎ ዞን በኦፓል ማዕድን ሀብቷ በምትታወቀው ደላንታ ወረዳ በባህላዊ መንገድ ኦፓል ማዕድን የሚያመርቱ ወጣቶች ዋሻ ውስጥ በቁፋሮ ላይ ያሉ በግዙፍ ናዳ በመያዛቸው ህይወታቸውን ለመታደግ ጥረት እየተደረገ እንደሆነ የወረዳው ብልጽግና ጽህፈት ቤት ኃላፊ አብዮት ጌታሁን ለአሜሪካ ድምጽ ተናግረዋል። በኦፓል ማዕድን ባህላዊ ምርት ስራ ላይ የተሰማሩት ወጣቶች በድንገተኛው ናዳ የተዋጡት ሐሙስ ጥር 30 ቀን 2016 ዓ.ም እኩለ ሌሊት ገደማ መሆኑንና የአምራቾቹ ወጣቶች ቁጥር ከ10 እንደሚበልጥ አስተዳዳሪው ተናግረዋል። ከተያዙት መካከል የጓደኛቸው ቤተሰቦች እንደሚገኙባቸው የገለጹት የአካባቢው ነዋሪ የወጣቶቹ ቁጥር ከተጠቀሰው እንደሚልቅም ገልጸዋል። ደስታው አሊ የተባሉ የወገል ጤና ከተማ ነዋሪ በዋሻ ውስጥ በናዳ የተያዙ ሰዎችን ህይወት ለመታደግ በሺዎች የሚቆጠሩ የአካባቢው ነዋሪዎች ባላቸው መሳሪያ እየቆፈሩ የነፍስ አድን እርብርብ በማድረግ ላይ መሆናቸውን ገልጸዋል። አድማጮች፣ የዚህን ዘገባ ዝርዝር በድረገጻችን ላይ ታገኙታላችሁ። በሶማሊያ ዋና ከተማ ሞቃዲሾ በሚገኝ የወታደሮች ካምፕ ላይ በተፈጸመ ጥቃት በትንሹ 5 የሚሆኑ የሶማሊያና የተባበሩት አረብ ኤምሬት ወታደሮች መሞታቸውን የጦር ሰራዊት አባላት ና የሆስፒታል ሰራተኞች ለሮይተርስ ተናገሩ። የተባበሩት አረብ ኤምሬት የመከላከያ ሚኒስትር የሶማሊያ ወታደሮችን በማሰልጠን ላይ የነበሩ 3 የኤምሬት ወታደሮችና 1 የባህሬን ወታደር በሽብር ጥቃት ተገድለዋል ያለ ሲሆን በተጨማሪም ሌሎች 2 ተጎድተዋል ሲል በመግለጫው አስታውቋል። ራሱን አህመድ ብቻ ሲል ያስተዋወቀ ሰው ታጣቂዎቹ የተባበሩት አረብ ኤምሬት ስልጠና በምትሰጥበት በጎርደን ወታደራዊ ጣቢያ ላይ ጥቃት ማድረሳቸውን አስታውቆ በተጨማሪም ስልጠናውን የጨረሰ ምልምል የሶማሊያ ወታደር ተተኩሶበት መገደሉን አስታውቋል። ለጥቃቱ ከአልቃይዳ ጋር ግንኙነት ያለው አልሸባብ የሽብር ቡድን አል አንዳላስ በተሰኘ ሬዲዮ ጣቢያ ላይ ኃላፊነቱን እንደሚወስድ አስታውቆ ታጣቂዎቼ 17 ሰዎችን ገድለዋል ብሏል። ማንነታቸው እንዳይገለጽ የጠየቁ 2 የጤና ባለሙያዎች አንድ የተባበሩት አረብ ኤምሬት ከፍተኛ ባለስልጣንና በድምሩ 4 ሰዎች መሞታቸውን ገልጸው ሌሎች ብዙዎች ከፍተኛ ጉዳት እንደደረሰባቸው ለሮይተርስ አረጋግጠዋል። የሶማሊያው ፕሬዝዳንት ሐሰን ሼኪ መሐመድ ሶና በተሰኘ መገናኛ ብዙሃን ላይ ቀርበው ለተባበሩት አረብ ኤምሬት ሐዘናቸውን ገልጸዋል። እስራኤል በተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ረድኤት ተቋም ስር የሐማስን መምሪያ አገኘች። የእስራኤል ኃይሎች በጋዛ የመንግስታቱ ድርጅት የፍልስጤም ስደተኞች ረድኤት ተቋም ስር በመቶ ሜትሮች ርቀት ጥልቀት ያለው የሐማስ ወታደሮች ማዘዣ የሆነ ዋሻ ማግኘታቸውን አስታውቋል። የእስራኤል ሰራዊት መሐንዲሶች በትላንትናው ዕለት ለዓለም አቀፍ ጋዜጠኞች ስፍራውን አስጎብኝተዋል። የውስጥ ለውስጥ ዋሻው 700 ሜትር ርዝመትና 18 ሜትር ጥልቀት እንዳለውም ተገልጿል። ከዋሻው መገኘት በኋላ የእስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ የመንግስታቱ ድርጅት የፍልስጤም ተራድኦ ተቋም ዋና ኮሚሽነር ፊሊፔ ላዛሪኒ ስልጣናቸው እንዲለቁ በቀድሞ ትዊተር በአሁኑ ኤክስ የማህበራዊ ድረገጽ አውታር ላይ ጠይቀዋል። ዋና ኮሚሽነር ላዛሪኒ ስለ ጉዳዩ እብደት ብቻ ሳይሆን ይሄ ማስተዋል ማጣት ነው በማለት ምላሽ የሰጡ ሲሆን፣ ውጭ ጉዳይ እስራኤል ካትስ ግን ምላሻቸውን አጣጥለዋል። የመንግስታቱ ድርጅት የፍልስጤም ስደተኞች ረድኤት ተቋም ባወጣው መግለጫ ላይ ተቋሙ ሐማስ እስራኤል ላይ የመጀመሪያውን የሽብር ጥቃት ከፈጸመ ከአምስት ቀናት በኋላ ከጎርጎሮሳውያኑ ጥቅምት 12 አንስቶ ከስፍራው ለቆ መውጣታቸውን በመግለጽ የእስራኤልን ግኝት ለማረጋገጥም ሆነ አስተያየት ለመስጠት እንደማይችል አስታውቋል። ተቋሙ በተጨማሪም የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ረድኤት ተቋም የራሱ የደህንነትም ሆነ የወታደራዊ መከላከያ የለውም፣ ስለዚህ በስፍራው ያለውን ሁኔታ ለመመርመር አቅም የለውም ሲል አስፍሯል። ጉዳዩ በተባበሩት መንግስታት ድርጅት ረድኤት ተቋማት ዘንድ ቀውስን ያስከተለ ሲሆን እስራኤል የተቋሙ አንዳንድ ሰራተኞች ለሐማስ ይሰራሉ በማለት ስትከስ መቆየቷ ይታወሳል። ተቋሙ በአሁን ሰዓት የራሱን ምርመራም ጀምሯል። አንዳንድ ለጋሽ ሀገራትም ለጊዜው የገንዘብ ድጋፋቸውን ማቆማቸውን አስታውቀዋል። በሌላ በኩል ፍልስጤማውያን እስራኤል ከ13,000 በላይ በጋዛ ሰርጥ ለሚገኙ ፍልስጤማውያን የደም ስር ሆኖ የኖረውን የተባበሩት መንግስታት ድርጅት የፍልስጤም ረድኤት ተቋም በሐሰት መረጃ ስሙን እያጠፋች ነው ሲሉ ከሰዋል። ተቋሙ በአካባቢው ላሉ ትምህርት ቤቶች፣ የጤና ክሊኒኮችና ማህበራዊ አገልግሎቶች ተደራሽ ሲያደርግ ቆይቷል። በተመሳሳይ ሐማስ በሲቪል ተቋማት፣ ትምህርት ቤቶችና ሆስፒታሎች ውስጥ ይከለላል የሚለውን ክስ ለረዥም ጊዜ ሲያስተባብል ቆይቷል። በአንጻሩ የእስራኤል ወታደራዊ ኃይል ዋሻው ትክክለኛ የሚገኝበት ቦታ እንዲገለጽም ሆነ ጋዜጠኞች ያለ ፈቃድ ፎቶ እንዲያሳዩ አለመፍቀዳቸው ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ትራምፕ የአባልነት ክፍያቸውን ለኔቶ በማይከፍሉ ሀገራት ላይ ሩሲያ የፈቀደችውን ሁሉ ማድረግ ትችላለች ብያለሁ አሉ። የሪፐብሊካን እጩ ተወዳዳሪ የሆኑት የቀድሞው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዩናይትድ ስቴትስ ለውጭ ሀገራት በምታደርጋቸው ድጋፎች ዙሪያ ሲናገሩ የሀገሪቱ ፕሬዚዳንት በነበሩበት ወቅት የሰሜን አትላንቲክ ጦር አባል ሀገራት ለሆነው ለኔቶ የአባልነት ክፍያ በማይከፍሉ ሀገራት ላይ ሩሲያ የፈለገችውን እንድትፈጽም አበረታታለሁ ብዬ ነበር በማለት ተናገሩ። በትላንትናው ዕለት በደቡብ ካሮላይና ኮንዌ በደጋፊዎቻቸው ፊት ባደረጉት ንግግር ማንነታቸውን ግልጽ ላላደረጉት የኔቶ አባል ይህንን ማለታቸውን ገልጸዋል። የኔቶ አባል ሀገራት በጎርጎሮሳውያኑ 2014 ሩሲያ ከዩክሬን ላይ ክሬሚያን ጠቅልላ ስትወስድ አባል ሀገራቱ ከዓመታዊ ገቢያቸው ላይ 2% የሚሆነውን ለኔቶ ያዋጣሉ የሚለውንና በቀዝቃዛው የዓለም ጦርነት ወቅት ቆሞ የነበረውን የኔቶ የመዋጮ ሕግ በድጋሚ እንዲጀምር ማጽደቃቸው ይታወሳል። የዋይት ሀውስ ቃል አቀባይ አንድሪው ቤትስ በቅርብ አጋሮቻችን ላይ ገዳይ የሆነ አስተዳደር ወረራ እንዲፈጽም ማበረታታት በአሜሪካ ብሔራዊ ደህንነት፣ በዓለም መረጋጋትና በሀገር ውስጥ ምጣኔ ሀብት ላይ አስከፊና አስደንጋጭ ተጽዕኖ አለው ሲሉ ተናግረዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እኚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ የካቲት 3 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ሰው እንዴት በሶሻል ሚዲያ ይኖራል ምናምን ይለዋል እዚህ ኢትዮጵያ ውስጥ። ውጭ ሀገር ግን ትልቅ ሪኮግኒሽንም በመንግስትም በምንም እያገኙ ያሉት ሶሻል ሚዲያ ኢንፍሉዌንሰርስ ናቸው። ለምን? ቫሊዩ ስላወቁ። እነሱ የውጭ ሀገር መንግስቶች ሳይቀሩ ለዲፕሎማሲ ሀገር ከሀገር ሀገር ሲዘዋወሩ ቲክቶከሮች ሶሻል ሚዲያ ኢንፍሉዌንሰሮች መርጠው እስከመሄድ ደርሰዋል።
የሰማችሁት በተለያዩ የማህበራዊ ሚዲያ መተግበሪያዎች ከ1.5 ሚሊዮን በላይ ተከታዮች እንዳሉት የሚናገረውን የራቼል ኢንተርቴንመንት ባለቤት ራቼል ተስፋዬን ነው። ወደ በኋላ ላይ ተመልሶ ይመጣል። ያው እንደተለመደው ዝግጅታችንን ግን በሙዚቃ ነው የምንጀምረው።
አዎ፣ የመጀመሪያው የሙዚቃ ምርጫችን ደግሞ ዳዊት ጽጌ የዘመን ቃናዎች በሚል በተለያዩ የሙዚቃ መተግበሪያዎች ላይ ከለቀቃቸው ሙዚቃዎች ውስጥ አንዱ የሆነው ድማሜ የተሰኘው ሙዚቃ ነው።
ይሄ ድማሜ የተሰኘው ዘፈን ዋና ባለቤቱ ሳቶ ተሰማ ነው። ዜማውን የደረሰው ራሱ ሳቶ ተሰማ ነው። ግጥም ደግሞ የይልማ ገብረአብ ነው። ዳዊት ግን በእውነቱ ደረጀ ትላንትናን ዛሬ ባደረገ መልኩ እጹብ ድንቅ አድርጎ ነው በድጋሚ የሰራው። በነገራችን ላይ ከእሳቱ ተሰማ ውጪ በዚህ የዘመን ቀናዎች ስብስብ ስር የጥላሁን ገሰሰን እና የአሰፋ አባተን ሙዚቃዎችም እንደ አዲስ አሳምሮ ሰጥቷቸዋል።
አሁንም እንደምንድነሽ የተዘፋዬ ምንጫ
አበባይነሽ።
ዳዊት ጽጌ ይቀጥላል።
ጽጌ ድማሜ የሚለውን የእሳቱ ተሰማን ሙዚቃ እንደ አዲስ በአማረ መልኩ የተጫወተውን ነው ሰምተን የተመለስነው። ወደ በኋላ ሌሎች ሙዚቃዎችንም እንጋብዛለን።
አሁን ቀዳሚ ወዳደረግነው የመጀመሪያው መሰናዷችን እንለፍ። እያየለ የመጣው የማህበራዊ ሚዲያው ተጽዕኖ ኢትዮጵያ ውስጥ ከ20 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንዳሉ ዳታ ፖርታል የተሰኘ የበይነ መረብ አማካኝነት የተለያዩ ከዲጂታል ሚዲያና ኢንተርኔት ጋር የተያያዙ መረጃዎችን የሚያወጣው ተቋም በጥር ወር ይፋ ያደረገው መረጃ ያሳያል። ከነዚህ ውስጥ ደግሞ 6.4 ሚሊዮን የሚሆኑት የማህበራዊ ሚዲያ ተጠቃሚ መሆናቸውንም አመልክቷል።
ነገር ግን በማህበራዊ ሚዲያ አጠቃቀም ዕውቀት ማነስ ምክንያት ተጠቃሚዎች ለሐሰተኛና ሌሎች ጎጂ መረጃዎች መጋለጣቸውን ባለሙያዎች ይናገራሉ። የአሜሪካ ድምጽ ያነጋገራቸው የማህበረሰብ ጥናት ባለሙያዎችና የሃይማኖት አባቶችም በማህበራዊ ሚዲያ ሆን ተብለውም ሆነ ባለማወቅ የሚሰራጩ ጎጂ መረጃዎች በህብረተሰቡ ዘንድ ተያያዥ ችግሮች መፍጠራቸውንና የከፉ ችግሮች ብቻ ጎልተው እንዲወጡ እያደረጉ መሆኑን አመልክተዋል። እየተበራከቱ የመጡ ግጭቶችንና ግድያዎችንም እንደምሳሌ ጠቅሰዋል።
እንግዲህ ባለሙያዎቹን ያነጋገራቸው የመስታወት ባልደረባችን አስማማው አየነው በዚህ ዙሪያ ሰፋ ያለ ዘገባ አለው። በቀጥታ ወደሱ እንሂድ።
ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ሙልቀን በላቸው የዘወትር ተጠቃሚ ባይሆንም ለቲክቶክ እና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን ይመለከታል። ሙልቀን እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ ሀገራት ግን ጉዳቱ አመዝኗል።
ያልተረጋገጠ ወሬ በሐሰት የተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታ እና ቀልል ሊመስለው ይችላል፣ ግን አልፎ ተርፎ ሰዎች ህይወትንም ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው። በተለይ እንደ ኢትዮጵያ አይነት ለቴክኖሎጂም ይሁን ሌሎችም አይነት እውቀቶች ትንሽ ወደኋላ የቀሩ አገሮች ላይ ጉዳቱ እየበለጠ ብዙ ነገር ሲያስከትል እናያለን እና በእኛም ሀገር ማየው ይሄንን ነው። ብዙ ጊዜ ደግሞ የሶሻል ሚዲያ በተለይ ዩቲዩብ እና ቲክቶክ የገቢ ምንጭ መሆኑ ስለሚያገለግል ሰዎች ለገንዘብ ማግኘት ሲሉ ትንሽ ኃላፊነት የጎደለው አይነት መልእክቶች እና ሁኔታዎችን ማስተላለፍ በብዛት ይታይበታል።
ሊቀ ትጉሃን ቀሲስ ታጋይ ታደለ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሃን መገናኛውን ይኮንናሉ።
በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ በግልጽ ለመነጋገር ካልተሳደቡ ማንም ከፍቶ አይላቸውም። የሰውን ቪዲዮ የሚሳደቡት ገብቶላቸው እንኳን ኢንተርቪው አድርገውት ወይም አናግረውት የሆነ ቪዲዮ የሚቀዱት እንኳን ቢያጡ ቪዲዮ ፈልገው ቆራርጠው ለሚፈልጉት አሰምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም የገጠመኝ ነገር አለ። ገብርኤል አስተምሬ እውነታውን ስለ እውነት ስለ አካባቢ ስላሉ ነገር ዝምታቸውን ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላውቅም፣ ምን እንደሰበርኩም አላወቁም። ገና ደግሞ ሳቢ ገርመኝ እና እንዲህ ብቻ እንደዚ ሰው ልኮልኝ አይቼው ነው። ዞሮ ዞሮ ያልሰረቀውን ሌባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ። ይሄ ደግሞ ከአስተምሮ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያደርገው ሰርቶ የሚያሸማቅቁ ገንዘብ የሚደራደሩ አንዱን ከማይመለከተው ጋራ ቪዲዮ እያገናኙ እየቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ።
በየዓመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊአር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ሕዝብ ከ60% በላይ የሚሆነው የማህበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደ ቀደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማህበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አያይዘው የሚመለከቱት ሊቀ ትጉሃን ቀሲስ ታጋይ 7 የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስላደገው እንደመከረበት ይናገራሉ።
ሀገርን የገነባ ነው ልል አልችልም። ሀገርን እያፈረሰ ያለው አንዱ በዚህ በማህበራዊ ትስስር ገጽ ውስጥ የሚተላለፉ የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ነው ያተረፍነው? በዚህ ልክ ህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም 98-97% አማኝ ያለባት ሀገር ነች ኢትዮጵያ። አሁን በዚህ ልክ ነው ወይ አማኙ እያደረገ ያለው? ሚያምን ፈጣሪውን የሚያከብር ለፈጣሪ የሚገዛ ህዝብ እንዲህ ያደርጋሉ ወይ ብለህ በማጠብቅበት ሁኔታ የክተት አዋጅ፣ የግደል አዋጅ የአጥፉ እንጠፋፋ አዋጅ የሚያውጁት በዩቲዩብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያውን ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፍ ለኢትዮጵያ ባለባት በተለያዩ የእርስ በርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆችና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ቀደም ወደ ሌላው ትውልድ ማሻገር ምንችለው? እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነሳን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ በእርግጥ አንዳንዱ እንደውም የችግሩ አካል ሆነው የሚታዩባቸው ሁኔታዎችም አሉ። አባቶች በትክክል አባትነት ሚናቸውን ተጫውተዋል ወይ? ሰላም ከማምጣት አኳያ ምን ሮል ወስደዋሉ? ምን ሮል ተጫውተዋል? ይህ ብቻ አይደለም። እንደምታዩት አስታራቂ አባት በታጣበት፣ የሚያሸማግል አባት በጠፋበት፣ አንተምተው የሚል አባት በጠፋበት፣ ሁሉም በየራሱ አፈንግጦ የወጣበት፣ ሁሉም ሄሮ መሆን የሚፈልግበት፣ ሁሉም ጀግና ነኝ ብሎ የሚያስብበት ዘመን ላይ ሆነ ይሄንን በየቤቱ በየስልኩ ቁጭ ብሎ ሶሻል ሚዲያ የሚጽፈውና ዩቲዩብ የሚነግደውን አካል ለማስቆም በጣም መጀመሪያ ራስን ማጥራት፣ ራስን መመልከት ተገቢነት አለው የሚልም በአንድ አንግል በሌላ መንገድ እያየን ነው። እኛ እንዴት ነው ንጹህ ነን ወይ የሚሉትን ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች አንዳንድ አባቶችም አሉ፣ ከወጣቱም ባልተናነሰ ማለት ነው።
ኢትዮጵያን ጨምሮ በዓለም ላይ ደንበኞቹ የደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ አይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ ናቸው።
ብዙ ወጣቶች የስራ እድል ፈጥረውበታል፣ የገቢ ምንጭ አግኝተውበታል፣ ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ፣ ትምህርታዊም ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ለብዙ ሰዎች የገቢ ምንጭ ሆኗል። ለገጽታ ግንባታ፣ ለማስታወቂያ፣ ለሀገር ገጽታ፣ ለበርካታ ነገር በርካታ ጉዳዮችን መጥቀስ እንችላለን እና እነዚህ ሁላ በብዛት በአዎንታዊ ጎን መውሰድ የምንችለው ነው። ለምሳሌ አንዱን ብናነሳ ማህበራዊ መረዳዳትን ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በእነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች፣ ማህበራዊ መረባረቦች ሲያስፈልጉ በእነዚህ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል።
እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከ20.8 ሚሊዮን ያላነሰ እንደነበረም የዌያር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየዓመቱ ያለው እድገትም 16.7% መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ከአጠቃላይ ህዝብ 5.1% ያሉ የማህበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሀሳብ የሚስማሙት አቶ አንዷለም ይህም በአብዛኛው ከአጠቃቀም ችግር የሚነሳ ነው ይላሉ። በዚህ ምክንያት እየደረሱ ያሉ ማህበራዊ መዛነፎችም በስተዋል ሲሉ ይናገራሉ።
እንደሚታወቀው የእኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በእነዚህ ሃይማኖታዊና ባህላዊ እሴቶቻችን ከባህላዊ እሴቶቻችን ከሚቀዱ ህግጋት በእነዚህ ህግጋት የሚመራ ነው። ነገር ግን ወደ እነዚህ ወደ ሶሻል ሚዲያው ስንሄድ እነዚህን ህግጋቶች ወይም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ፣ የትዳር ፍቺን ጉዳይ፣ የፍቅር ህይወትን ጉዳይ፣ ይሄ በጓደኛ በቤተሰብ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማንን ለማንም ማጋራት የማይገቡንን የትዳር፣ የጤና፣ የቤተሰብ ጉዳዮችን አደባባይ ላይ የማውጣት ነገሮች አሉ። የእነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮዝ እንደ ሀገርን ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው በእነዚህ ኢትዮጵያ ባላት እጅግ መልካምና ጥሩ በሚባል ሃይማኖታዊና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደሆነ ዓለም የመሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል።
በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቀም ላይ የሚስተዋሉ ችግሮችን በአስተምሮቻቸው እንደሚያቃኑ ይጠበቃል የሚሉት ሊቀ ትጉሃን ቀሲስ አጋ የታደለ ጅምር ስራዎች ስለመኖራቸውም ይናገራሉ።
ትልቁ ነገር ምዕመናን ያሉ በየቤተ እምነቱ ስለሆነ በየቤተ እምነቱ ደግሞ ያሉት የራሳቸውን ደግሞ አስተምሮ ትውልዱን ዜጋውን ከመቅረጽ አኳያ የተለያየ የሆነ አስተምሮ ፕላትፎርም በማዘጋጀት ትውልዱን የመታደግ ስራ ለመስራት እየተዘጋጁ እንዳሉ በተለያየ መልኩ እኔም በተለያየ ጊዜ በየቤተ እምነቱ በዞርኩባቸው ያየኋቸው ጥሩ ጅምሮች አሉ። በተለይ ቀጣይ ትውልድ እንዴት እናደር ከማህበራዊ ግንኙነት አንጻር ትውልዱ እንዴት ይጠቀም ማህበራዊ ሚዲያን ለበጎ ነገር ለፖዚቲቭ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተሰሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻለሁ። ያንም ግን በስፋትና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ።
የዋቸሞ ዩኒቨርሲቲ መምህሩ አቶ አንዷለም አሰፋ በኢትዮጵያ ህፃናትና አዳጊዎች ወደ ማህበረሰብ ትስስር ገጽ አማራጮች እንዲመጡ የሚደረግበት መንገድም የማህበረሰብ መዛባት እያስከተለ ነው ይላሉ።
አንደኛ እድሜያቸው ያልደረሱ ልጆች ይህን ማህበራዊ ፕላትፎርም ሲጠቀሙ እናያለን። ይሄ በርካታ ችግር አለው። ራሱ ለ18 ዓመት ወይም ያልሞላቸው ልጆች ይጠቀማሉ። ይህንን እንዴት ማስከበር ይገባል ወይስ እንዴት ቁጥጥር ይገባል የሚለውም ሌላ ጉዳይ ነው። ሌላኛው ከእድሜ ጋር የሚያያዘው ጉዳይ ደግሞ እንደዚሁ ህጻናትን ወይንም ለአቅመ አዳም ያልደረሱ ልጆችን አምጥተው ሚዲያ ላይ የሚጠቀሙ አካላትም አሉ። እነዚህ ህጻናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናት እና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ ሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትም እያስከተለ እንደሆነ እመለከታለሁኝ።
የኢንፎርሜሽን ቴክኖሎጂ ባለሙያው ሙልቀን ደግሞ ተጠቃሚዎቹ የሚያዩአቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች ባለማባረታታት ችግሩን መፍታት እንደሚቻል ያምናል።
ተጠቃሚዎች ሆኖ በእጃችን ላይ ያለ የራሳችን ልንጠቀምበት የሚችል ኃይል አለ። እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችም ይህንን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት፣ ሼር አለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩ ታይም ከጊዜ በኋላ እነዚህ አይነት ውሸትና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው። ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል።
የሶሻል አንትሮፖሎጂ መምህሩ አቶ አንዷለም አሰፋ በበኩላቸው እንደ መፍትሄ የሚጠቁሟቸው ምክረ ሀሳቦች እንደሚከተለው ያስረዳሉ።
የመጀመሪያው ግንዛቤ መፍጠር ነው። ይሄ ዲጂታል ሊትሬሲ የምንለውን ጉዳይ በሚገባ ለልጆች በትምህርት ቤት ካስፈለገ ይሄ ምንድን ነው ኢንክሉሲቭ ኤጁኬሽን በሚባለው መልኩ ስለ ማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው፣ ኃላፊነት በተሞላው መልኩ ወደፊት እንዲጠቀሙ ትምህርት ቤት ውስጥ መስጠት ካስፈለገ እስከዛ ድረስ ማካተት የሚያስፈልግበት ሁኔታ ያለን ይመስለኛል። ሌላኛው መፍትሄ ብዬ ማስበው ህጋዊ ስርዓቶችን ይሄ ምንድን ነው ሪጉላቶሪ ፍሬምወርኮች ያስፈልጉናል። ከእድሜ አንጻር፣ ከይዘት አንጻር፣ ከኮንተንት አንጻር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ምናልባት እነዚህ ማህበራዊ ሶሻል ሚዲያዎች ሌትሊ ኢመርጅ ያደረጉ ጉዳዮች ስለሆኑ ከእነሱ ጋር ኮምፓቲብል የሆኑ ህጎች ስፔሲፊካሊ ላይኖረን ይችላል። ግን ባሉን ህጎች ላይ ተመርኩዞ ይህንን ማሳየት ያስፈልጋል ብዬ አምናለሁ። በዋናነት ግን ይሄ ከፍተኛ ጉዳት እያስከተለ ስለሆነ በአጠቃላይ እንደ ኢትዮጵያ ማህበረሰብ ላይ ከፍተኛ የሆነ ባህላዊ እና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን ሰፊ ጥናቶችን፣ ምርምሮችን አድርጎ ኢቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች፣ ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል ብዬ አስባለሁ። ይሄ ለነገ የሚባል ጉዳይ አይደለም።
ዌአር ሶሻል የተሰኘው ድረገጽ ባወጣው የ2024 ሪፖርቱ በአዲሱ ዓመት የማህበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በ5.6% እድገት አሳይቷል። ከአጠቃላዩ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ተጠቃሚ ያስተናግዳሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አድማጮቻችን ለሚኖራቸው አስተያየቶች @voaamharic የፌስቡክ #voaamharic የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን።
ተከታዩ ዝግጅትም በዚሁ በማህበራዊ ሚዲያና ተያያዥ ጉዳዮች ላይ ያቆየንና በተለይ ደግሞ በማህበራዊ ሚዲያ ማካኝነት የሚገኙ ገቢዎች በመረጃ አሰባሰብና አሰራጫጭት ላይ ያላቸውን ተጽዕኖ ያስቃኘናል። ደረጀ የማህበራዊ ሚዲያ መተግበሪያዎችን በመጠቀም የሚገኙ ገቢዎችን አስመልክቶ መረጃዎች ያሰባሰብከው አንተ ነህና እስኪ እንደው የትኞቹ የማህበራዊ ሚዲያዎች ናቸው ኢትዮጵያ ውስጥ በተለይ ለገቢ ማስገኛነት ጥቅም ላይ የሚውሉት?
እንግዲህ ቀደም ሲል እንደተጠቀሰው ኢትዮጵያ ውስጥ ከ6.5 ሚሊዮን በላይ የማህበራዊ ሚዲያ ተጠቃሚዎች እንዳሉ ነው መረጃዎች የሚያሳዩት። ሶሻል ሚዲያ ስታትስ የተሰኘው ድረገጽ ላይ ያገኘነው መረጃ እንደሚያሳየው ከነዚህ ውስጥ 55 ከመቶ የሚሆኑት የፌስቡክ ተጠቃሚዎች ሲሆኑ 13 ከመቶ በላይ ደግሞ የዩቲዩብ ተጠቃሚዎች ናቸው። ከማህበራዊ ሚዲያ መተግበሪያ ወይም መድረኮች መካከል ትልቁን ክፍያ የሚያስገኘው ዩቲዩብ ሲሆን የዩቲዩብ ገቢ ለማግኘት ግን መስፈርቶችን ማሟላት ያስፈልጋል። ለምሳሌ ከመስፈርቶቹ መካከል በ12 ወራት ውስጥ ቢያንስ 1000 ደንበኞች ወይም ሰብስክራይበሮችን ማግኘት፣ ለ4000 ሰዓታት የታዩ ፕሮግራሞችን ማሰናዳት የመሳሰሉት ይገኙበታል። ይህን መስፈርት ካሟሉ ከማስታወቂያ ከደንበኞች ከዩቲዩብ ፕሪሚየም ከሚባሉ የተለያዩ ገቢ አይነቶች ገቢን መጋራት ይቻላል።
እንግዲህ የማህበራዊ ሚዲያ ተጠቃሚዎች እነዚህን መረጃዎች ለማግኘት የተቀመጡ ሊንኮችን በመጫን ከመረጃው ጋር የሚፈጥሩት መስተጋብር በዛ ገጽ ላይ የሚወጡ ማስታወቂያዎችን የሚወስናልና ይህስ እንዴት ነው የሚሰላውና ማስታወቂያዎችን በማምጣት ገቢ የሚገኘው?
ይሄ እንዴት መሰለሽ፣ ለምሳሌ ማስታወቂያ አውጪዎች ተጠቃሚዎች ከማስታወቂያዎች ጋር ያላቸውን መስተጋብር ይመለከታሉ። ተጠቃሚዎቹ ማስታወቂያውን አዩት ወይ፣ አይተውስ ምን አደረጉ የሚለው ይታያል። አስተያየት ሰጡ ወይስ በተቀመጠው ስልክ ደወሉ ወይስ ኢሜል ላኩ ከዚያም አልፈው ገዙ ወይ ወዘተ የተባሉ የመሳሰሉት ከበስተጀርባ ይታያሉ ማለት ነው። ብዙ ጊዜ የሚለካው በሺዎች የተቆጠረ ነው። ማስታወቂያውን ተመለከቱ ብቻ ሳይሆን ደግሞ ለምን ያህል ጊዜ ወይም ደቂቃ ተመለከቱ፣ ማስታወቂያን እያሳለፉ አዩት ወይስ ሙሉውን አዩት የመሳሰሉት ታያሉ። አንዳንዶቹን የማስታወቂያ አይነቶች እያሳለፉ ማየት ሲቻል፣ አንዳንዶቹን የግድ መጨረስ ግድ ይላል።
ደረጀ፣ እዚህ ጋር እንግዲህ ዩቲዩበሮች የሚያገኙትን ገቢ ደግሞ ዩቲዩብም ራሱ ይጋራል አይደል? በምን ያክል ነው የሚወስደው?
አዎ ልክ ነሽ። ዩቲዩብ ብዙ ጊዜ ከዩቲዩበሮች ጋር ገቢ ይጋራል። ሬቬኒ ሼር ነው የሚሉት። ዩቲዩብ ፓርትነር ፕሮግራም ኦቨርቪው እንደሚያረጋግጠው 55 ከመቶውን ዩቲዩበሩ ሲወስድ የተቀረውን 45 ከመቶ ደግሞ ዩቲዩብ ይወስዳል ማለት ነው።
እስኪ ደግሞ ወደ ኢትዮጵያ እንምጣና ኢትዮጵያውያንን መሰረት ያደረጉ ትላልቅ የመገናኛ ብዙሃን ተቋማትን ጨምሮ በዩቲዩብ ላይ ስራቸውን በግል እስከሚያቀርቡ ግለሰቦች ድረስ እስከ 2.7 ሚሊዮን ተከታዮች ወይም ሰብስክራይበር ያሏቸው ግለሰቦችና ቡድኖች መኖራቸውን እንደ ትዊች አናሊቲክስ ወይም ዩቲዩብ አናሊቲክስን መሰረት ያደረጉ እንደ ሃይፕ ኦዲተር የመሳሰሉ ምንጮች አማካይ ግምቶችን ያስቀምጣሉ። እነዚህ መረጃዎች ከገቢም አንጻር በአመት እስከ 1.5 ሚሊዮን ዶላር ድረስ ያገኙ መኖራቸውን ያመላክታሉ። ይህን መረጃ እንግዲህ ወደፊት የኢኮኖሚ ባለሙያዎችን አስተያየት አካተን ከገቢ ከግብርና ከሌሎች ተያያዥ ጉዳዮች ጋር ተመልሰን እንመጣበታለን። ለዛሬ ግን በተለይ ወጣቶች በማህበራዊ ሚዲያ በሚገኝ ገቢ ተጠቃሚ የሆኑ መሆናቸውን የሚያሳይ አንድ እንግዳ ጋብዘህ አነጋግረሃልና እስኪ አስተዋውቀን።
እንግዳዬ ራቼ ተስፋዬ ይባላል። ራቼ የባንክ ስራውን ትቶ ነው ሙሉ ጊዜውንና መተዳደሪያውን በማህበራዊ ሚዲያ በተለይ በቲክቶክ ያደረገው። ዩቲዩብና ፌስቡክን ሳይጨምር በቲክቶክ ላይ ብቻ ከ835 ሺህ በላይ ተከታዮች እንዳሉትም ይገልጻል።
ራቼም እንደ ዩቲዩብ ካሉ የማህበራዊ ሚዲያ ተቋማት ከሚገኘው ገቢ በተጨማሪ ከሀገር ውስጥም ሆነ ከውጭ የሚገኙ ማስታወቂያዎች ትልቅ የገቢ ምንጭ መሆናቸውንም ይገልጻል። ለምሳሌ ሀገር ውስጥ ቲክቶክ ላይ ለአንድ ደቂቃ ማስታወቂያ 80-90 ሺህ ብር እንደሚያስከፍሉም ገልጿል። እንግዲህ ወጣቶች ማህበራዊ ሚዲያ ትልቅ ኢኮኖሚያዊ ፋይዳ እንዳለው አይገነዘቡም ከሚለው ራቼ ጋር ወደ ነበረ ቆይታ እንለፍና ሙሉን እንከታተል።
እኔ ያው ሶሻል ሚዲያ ኢንፍሉዌንሰር ነኝ። ቲክቶክ ላይ እና ፌስቡክ ላይ ሞር ኦፍ በቪዲዮ ማህበራዊ ጉዳዮች ላይ ሳታየር ኮሜዲ ነው የምሰራው። ማህበራዊ ጉዳዮችን እያነሳ ማህበራዊ ጉዳዮች ላይ እንሰራ።
ሙሉ ጊዜህን ለዚህ ሰጥተህ ነው የምትሰራው?
ከዚህ በፊት ሌላ ስራ ሰራ ነበር፣ ግን ይሄኛው ስራ ነው የነፍስ ጥሪ ነው የሚባለው። የነፍስ ጥሪ ሙሉ ለሙሉ ወደ ሶሻል ሚዲያ ሽፍት አድርጌያለሁ። ድርጅት ቢኖረኝም ኢንተርቴንመንት ስራችን ኢንተርቴንመንት የሚል ድርጅት ቢኖረኝም ብዙውን ስራ ግን ሶሻል ሚዲያ ላይ ነው የምሰራው፣ ዩቲዩብ ላይ ነው የምሰራው።
ማህበራዊ ሚዲያ ያን ያህል ይከፍላል? ለኑሮ የሚሆን ገቢ ያስገኛል?
አዎ በደንብ ይከፍላል፣ ያኖራል። አሁን በተለይ ደግሞ እንደዚህ ኢንፍሉዌንስ እያደረግ ስትመጣ፣ ሰው ጋር ያለ ተቀባይነት እያደገ ሲመጣ ብዙ ወዮች አሉ ኢንካም የምታገኝበት። ያው አርቲስት መሆን ማለት ነው። አሁን ሺፍት እያደረገ አይደል አለም ራሱ፣ አብዛኛው ነገር ወደ ሶሻል ሚዲያ መጥቷል። እና ሶሻል ሚዲያ ላይ አክቲቭሊ ፓርቲስፔት የሚያደርግ ሶሻል ሚዲያ ላይ ኢንፍሉዌንስ የሚያደርግ ሰው ያው አርቲስት ነው አበይንድ። እና በጣም ይከፍላል። አዎ ፕሮሞሽን ትሰራለህ፣ ኢንጌጅመንት ጥሩ ነው። ፕሮሞሽኖችም ቀጥታ ወደ አንተ ነው የሚመጡት ማለት ነው። ለዛ በጣም ቆንጆ ነው።
ምናልባት ኢኮኖሚ ጠቀሜታውን እንድናይ ምን ያህል ገቢ እንደምታገኝበት ልትነግረን ትችላለህ?
እሱ እንኳን አንጻራዊ ነው፣ ይሄ የሚባል አይደለም። ግን ጥሩ ነው፣ በጣም ጥሩ ነው በሚል ይዘው
በአማካይ ወይም አካባቢውን ማወቅ ይቻላል?
አይ ቆንጆ ነው፣ ቆንጆ ነው። ይሄን ማለት አልችልም፣ ግን ጥሩ ነው። አሁን ፐር ቪዲዮ አንድ ፕሮሞሽን ማስታወቂያ፣ አንድ የአንድ ደቂቃ ማስታወቂያ 80 ሺህ ብር 90 ሺህ ብር ነው የምንሰራው። እና በቀን በወር 4 ማስታወቂያ 5 ማስታወቂያ ልትሰራ ትችላለህ። ቆንጆ ነው ማለት ነው። አንድ ቪዲዮ ያው የአንድ ደቂቃ የለው ደቂቃ ቪዲዮ በ80 ሺህ ብር ሰራ ከሆነ በወር ደግሞ 4-5 የሚሰራ ከሆነ ከፕሮሞሽን ብቻ ይናል። ቆንጆ ነው፣ ቆንጆ ነው በጣም።
ቲክቶክ ላይ ነው ይሄ? ዩቱብ ላይ ነው?
ቲክቶክ ላይ ነው ይሄ፣ ቲክቶክ ላይ ነው። ዩቱብ እንግዲህ ራሱ ነው ፐር ቪዲዮ የሚከፍልም። ዩቱብ ላይ እንኳን ገና አሁን ነው ወደ ዩቱብ ሙቪ ያደረኩት እንዳልኩ፣ ራቹ ኢንተርቴንመንት የሚለውንም በቅርብ ስለሆነ ያቋቋም ነው፣ በቅርብ ነው ወደ ዩቱብ የገባ ነው። የዩቱብ ቢዝነስ ላይ በደንብ ገብተናል ለማለት እንቸገራለን። የእሱን ኢንካም ለማወቅ ግን ኢንካም ጄኔሬት ማድረግ ጀምሯል። ዩቱብም በቅርብ ጊዜ ቢጀመርም እስካሁን ባለው ኢንካም ጄኔሬት ማድረግ ጀምሯል። ግን እኔ ወጣቶችን እንዲሰሩ በጣም ነው ማበረታታው። በጣም እኔ መጀመሪያ ባንክ ቤት ነበር የምሰራው። ከዛ ነው እንግዲህ ይሄኛውን በጣም ለአርቱ ፍቅሩ ስላለኝ ሶሻል ሚዲያ ላይ ለመስራት።
ለምን ያህል ጊዜ ሰርተሃል ባንክ ውስጥ?
አክቹሊ ከባንክ በፊት ሬዲዮ ላይም ሰርቻለሁ፣ መንግስት ተቋም ላይም ሰርቻለሁ። ባንክ ቤት 1 ዓመት ከ6 ወር እንደዚህ ሰርቻለሁ። ከዛ በፊት የነበረኝ በመንግስት ቢሮም 3 ዓመት 2 ዓመት ሰርቻለሁ። ሬዲዮ ላይም 1 ዓመት ምናምን ሰርቻለሁ።
ድም ወጣቶችን እመክራቸዋለሁ ብለህ ነበረ፣ ምንድን ነው የምትመክራቸው?
ጥሩ ስለሆነ ግን አሁን ሁሉም ወጣት ይህንን መስራት ይችላል ማለት አይደለም። አንድ ሰው ሁሉም ሰው በእኔ አመለካከት ከእግዚአብሔር የሚሰጠው የራሱ ተሰጥኦ ያለው ይመስለኛል። ሁሉም ሰው ሌላው ሰው እንደዚህ ሚዲያ ላይ ለመስራት ነው ተሰጥኦ የሚኖረው፣ ሌላው ደግሞ ኤኒቲንግ ብቻ ሰው ተሰጥኦውን እዚህ ላይ ከሆነ ኮንተንት ክሬተር አይነት ተሰጥኦ ያለው ሰው ሶሻል ሚዲያን ቢጀምር። ሰው አንዳንዴ የተፈጠረለትን ነገር ሲያገኝ ራሱ ብቻ የራሱን ህይወት ብቻ ቀይሮ ሳይሆን የሚያልፈው በአካባቢው ላሉ ሰዎች ለሶሳይቲው ይጠቅማል ማለት ነው። ለምሳሌ አንድ ወጣት ራሱን መቻሉ ቤተሰብ ላይ ዲፔንድ አለመሆኑ፣ ሀገር ላይ ሸክም አለመሆኑ ለሀገር ኢኮኖሚ አንድ ትልቅ ጥቅም ነው። የራሱን ህይወት ማሻሻሉ ከዛ አልፎ ደግሞ ያ ሰው የራሱን ህይወት ካሻሻለ በኋላ ለምሳሌ እኔ የራሴን ድርጅት አቋቁም ያል ራችን ደርስ ነበር። በዛ ላይ በሚመጡት 2 ወሮች 3 ወሮች 6 ሰው ምናምን ቀጥራለሁ። ለ6 ወጣት የስራ እድል ፈጠርኩ ማለት የራሱ የሆነ አውንታዊ ጥቅም አለው ማለት የሀገር ኢኮኖሚ ላይም ጭምር።
ማህበራዊ ሚዲያ ብዙ ጊዜ ሲነሳ በጥሩ ጎኑ ብቻ ሳይሆን በአሉታዊ ጎኑም ይነሳል።
እኔ በጣም ሪስፖንሲቢሊቲም አለብኝ ብዬ አምናለሁ። 10 ሰውም ፎሎ ሲያደርግ 20 ሰውም ፎሎ ሲያደርግ ሪስፖንሲቢሊቲ ነው። ልክ የሆነ ሰው ፎሎ ሲያደርግ ያንን ሪስፖንሲቢሊቲ መወጣት መቻል አለብን ማለት እና ያ ሪስፖንሲቢሊቲ ደግሞ ምንድን ነው? ከአንተ ጋር በጣም ፖዘቲቭ የሆኑ አውንታዊ ህዝብን ከህዝብ ሊያቀራርቡ የሚችሉ ፖዘቲቭ የሆኑ አውንታዊ ስሜትን የሚፈጥሩ ኮንተንቶችን ብቻ መፍጠር። ብዙ ሰዎች ፎሎወር ለማግኘት ላይክ ለማግኘት ሲሰዳደቡ ሊውሉ ይችላሉ። ያ ትክክለኛ ዌይ አይደለም። በዛው የሚመጣ ጥቅም በዛው የሚመጣ እውቅናም ጥቅሙ እምብዛም ነው፣ ለዛ ሰውም ለሀገርም ማለት ነው።
ራቼ ተስፋዬ የራቼ ኢንተርቴንመንት ባለቤት በጣም አመሰግናለሁ።
ራቼ ተስፋዬ ከእኛ ጋር ለነበረው ቆይታ እናመሰግናለን። እዚህ ጋር ግን ለአድማጮቻችን ማስታወስ የምንወደው ነገር ማህበራዊ ሚዲያን ጨምሮ ቴክኖሎጂ ያቀለላቸውን በርካታ መንገዶች ተጠቅሞ በግልም ሆነ እንደ ሀገር ተጠቃሚ መሆን ቢቻልም አሁንም ቢሆን አጠቃቀሙን ማወቅ፣ ትክክለኛ የተጣራና ለማህበረሰብ ጠቃሚ የሆኑ መረጃዎችን ብቻ ማጋራት መሰረታዊ ጉዳይ መሆናቸውን ማስገንዘብ እንፈልጋለን። ያ ካልሆነ ገንዘብ ለማግኘት ሲባል ብቻ የሚሰራጩ ጎጂ መረጃዎች ቀደም ሲል በነበረው ዘገባችን ላይ ለማሳየት እንደሞከርነው ከሚያመጡት ግዛዊ ጥቅም ይልቅ ማህበረሰብን ማፍረስ ደረጃ የሚያደርሱ ጉዳቶችን ያስከትላሉ።
ትክክል ብለሻል። ህብረተሰቡም እነዚህን ሚዲያዎች ሲጠቀም ሁልጊዜ መረጃዎቹ እውነተኛ መሆናቸውን ከሁለተኛና ከሶስተኛ ምንጮች ማረጋገጥ እንዳለበት በዚሁ ጠቆም እናድርግና ወደ ተከታዩ መሰናዶ ከማለፋችን በፊት ግን በሌላ አንድ ሙዚቃ ረፍት እናድርግ ስመኝሽ።
ሁለተኛው የሙዚቃ ምርጫችን ደግሞ አረጋኸኝ ወራሽ አጣው አማላጅ ያለ የተጫወተው ሙዚቃ ነው። በሱ ዘና ብለን እንመለሳለን። ማላጅ ነው ሰንተኔ ተመለስ ነው በሙዚቃው ዘና እንዳላችሁ እናምናለን። የሁድ ምሽት የመስታወት መሰናዷችን አሁንም ከአሜሪካ ድምጽ ይቀጥላል።
ያስተናገድናችሁ ያለነው ስመኝሽ የቆየና ደረጀ ደስታንን። ተከታዩ መሰናዷችን ደግሞ ኢትዮጵያ ያጸደቀቻቸውን በኢንተርኔትና በማህበራዊ ሚዲያ የሚፈጸሙ ወንጀሎችን ለመከላከል የሚያስችሉ ህጎችን ይቃኛል።
ኢትዮጵያ በኢትዮጵያ ማህበራዊ ሚዲያን ጨምሮ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል በፍትሐ ብሔርና በወንጀለኛ ህጉ ከተቀመጡት በተጨማሪ የጥላቻ ንግግርና ሐሰተኛ መረጃ አዋጅ እንዲሁም የኮምፒውተር ወንጀል አዋጅ የመሳሰሉትን አጽድቃለች። ሆኖም በርካታ ተንታኞች በኢትዮጵያ የማህበራዊ ሚዲያ ስነ ምህዳር ውስጥ የሚሰራጩ ሐሰተኛ መረጃዎች፣ የጥላቻ ንግግሮችና ሌሎች ወንጀሎች እየጨመሩ መሄዳቸውን ተከትሎ አዋጆቹ ሐሳብን በነጻነት የመግለጽና መረጃ የማግኘት መብትን ከመጋፋት ውጪ የህብረተሰቡን ደህንነት መጠበቅ እንዳልቻሉ ይከራከራሉ።
ስመኝሽ አንቺም ለመሆኑ በማህበራዊ ሚዲያ ስም ማጥፋት፣ የግለኝነት መብት መጋፋትና ሌሎች ከስነ ምግባር ያፈነገጡ መረጃዎች ስርጭት የመሳሰሉ ወንጀሎች ሲፈጸሙ ወደ ህግ የሚቀርቡባቸው ድንጋጌዎች ምንድናቸው? የህብረተሰቡን ደህንነት ለመጠበቅ ያላቸው አቅምስ ምን ይመስላል? ስትይ እንግዲህ የህግ ባለሙያና የፌደራል ፖሊስን አናግረሽ ወደ አሰናዳሹ ዘገባ እንለፍ።
በማህበራዊ ሚዲያ የሚሰራጩ የሐሰት ዜናዎችና የተሳሳቱ መረጃዎች በኢትዮጵያ ውስጥ ለሚታዩ የተለያዩ የፖለቲካ ውጥረቶች፣ ግጭቶችና የንጹሃን ሰዎች ግድያዎች አስተዋጽኦ አድርገዋል። ከዛም ባለፈ ማህበራዊ ሚዲያው በዜጎች ስነ ልቦናዊ፣ ምጣኔ ሀብታዊና ማህበራዊ መስተጋብሮች ላይ ጉዳት እያስከተሉ ያሉ መረጃዎችን በስፋት ማሰራጨታቸው የሚያሳስብ ደረጃ ላይ መድረሱን ባለሙያዎች ይገልጻሉ። ከቅርብ ጊዜያት ወዲህ በዩቲዩብ ሲሰራጩ የምናያቸው ከግለሰቦች ዕውቅናና ፈቃድ ውጪ በድብቅ ካሜራ እየተቀረጹ የሚተላለፉ፣ የሰዎችን ገመና ያለ ፈቃድ አደባባይ የሚያወጡ፣ ቀደም ሲል ከቤተሰብ ከጓደኛ ወይም ከሽማግሌዎች ሳይልፍ በእርቅ ለመፍታት ጥረት ይደረግባቸው የነበሩ የባልና የሚስት ጉዳዮች በሚያዋርድ መልኩ ለአደባባይ እንዲውሉና ቤተሰብ እንዲበተን የሚያበረታቱ ቪዲዮዎች ለምሳሌ የሚጠቀሱ ናቸው። ይሁንና ዩቲዩብን ጨምሮ በፌስቡክ፣ በቴሌግራም፣ በትዊተር፣ በቲክቶክ እና በሌሎች የማህበራዊ ሚዲያዎች እንዲሁም የበይነ መረብ ገጾች የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ጨምሮ ማናቸውም ከስነ ምግባር ያፈነገጡ፣ የእምነት ነጻነትን የሚጻረሩና የግለሰቦችን መብት የሚጋፉ መረጃዎች ወንጀል መሆናቸውን የህግ ባለሙያዎች ይገልጻሉ። አቶ ሰለሞን ጉሹ የህግና የኮሙኒኬሽን ባለሙያ ሲሆኑ በተለይ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል የወጡ አዋጆችን በማርቀቅ ሂደት ውስጥ ተሳትፈዋል።
ወንጀል ናቸው። ይህንን የግል ያለመነካት መብትን መንካት ህገ መንግስቱ በአንቀጽ 26 የሚያስቀምጠው በጣም ጠንካራ ፕሮቴክሽን ነው። ለህዝብ ጥቅም ተብሎ ይህንን ማድረግ የሚያስከትለው በጣም ጠንካራ የሆነ የህዝብ ጥቅም ጀስቲፋይ ካልተደረገ በስተቀር የፕራይቬሲ ራይቶችን ወይም ያለመነካት የግለሰቦችን መብታቸውን የሚነኩ ነገሮችን በግለሰብ ደረጃም በሚዲያ አማካኝነትም ሊሰራጭ እንደማይገባ የሚደነግጉ ወይም ያንን የተላለፈ የሚያስከትላቸው ቅጣቶችን የሚደነግጉ ህግጋቶች ኢትዮጵያ በአግባቡ አላት።
አቶ ሰለሞን እንደሚሉት ኢትዮጵያ በበይነ መረብ የሚፈጸሙ ወንጀሎችን በህግ ተጠያቂ የሚያደርጉ የፍትሐ ብሔርና ወንጀለኛ መቅጫ ህጉን ጨምሮ የተለያዩ የህግ ማዕቀፎች አሏት። ነገር ግን ህጎቹ በየቦታው የተሰባጠሩ መሆናቸውና ህብረተሰቡም ስለ ህጎቹ በቂ መረጃ ለማግኘቱ ለአፈጻጸም አስቸጋሪ አድርጓቸዋል። ለምሳሌ ከግለኝነት ወይም ካለመነካት መብት ጋር የተገናኙ ወንጀሎች በወንጀለኛ መቅጫ ህጉ ሊጠየቁ ይችላሉ። ከዛ በተጨማሪ ግን በማህበራዊ ሚዲያ አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከወጡ ህጎች አንዱ የመገናኛ ብዙሃን አዋጅ መሆኑን አቶ ሰለሞን ያስረዳሉ።
የመገናኛ ብዙሀን አዋጅ በግልጽ አንድ መገናኛ ብዙሀን ለምሳሌ በኢንተርኔት አማካኝነት አገልግሎት የሚሰጥ የመገናኛ ብዙሀን ሶስት ነገሮችን ሊያሟላ ይገባል። አንደኛ ህጋዊ ድርጅት ሊኖረው ይገባል። ሁለተኛ እነዛን ስራዎች እነዛን ኤዲቶሪያል ውሳኔ የሚሰጥበት መዋቅር ወይም ስትራክቸር ሊኖረው ይገባላል። ሶስተኛ እነዛን አገልግሎቶች በኢንተርኔት አማካኝነት አገልግሎቱን የሚሰጥ ከሆነ የበይነ መረብ መገናኛ ብዙሀን የሚለውን ያሟላል ማለት ነው። እሱ አሟልቶ ከኢትዮጵያ መገናኛ ብዙሀን ባለስልጣን ጋር የሰርቲፊኬት ጉዳይ ይመጣል ማለት ነው። እነሱን ያሟላ አካልን ነው ሬጉሌት የሚያደርገው እንደ ተቋማዊ ነው እንጂ የግለሰቦችን ሀሳብን በነጻነት የመግለጽ መብታቸውን የሚገለገሉ ሰዎች ላይ ሞኖፖል የለውም፣ እነዛን የመከታተል የለውም። ነገር ግን የሞኒተሪንግ ስራ ይሰራል። ለምሳሌ የመገናኛ ብዙሀን ባለስልጣን በመገናኛ ብዙሀን ወይም በኮሚኒኬሽን ጉዳይ ላይ መንግስትን አድቫይስ ስለሚያደርግ የፖሊሲ ጉዳዮችንም እነሱን ነገሮች በተጓዳኝ ያደርጋል።
በማህበራዊ የብዙሀን መገናኛ ዘዴዎች በሚ የሚሰራጩና ጥላቻ በሚታጨቅባቸው መልእክቶች የሚደርሱ ግጭቶችን ለማስቆም ሲባል በ2012 ዓ.ም በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ የዋለው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ሌላው በማህበራዊ ሚዲያ የሚሰራጩ ጎጂ መረጃዎችን ለማስቆም የወጣ ህግ ነው። አቶ ሰለሞን እንደሚሉት ይህ አዋጅ በህጋዊ መንገድ ለተመዘገቡ መገናኛ ብዙሃን ብቻ ሳይሆን በግለሰቦች ለሚሰራጩ ሐሰተኛ ወይም ጎጂ መረጃዎችም ያገለግላል።
የጥላቻ ንግግርና የሐሰተኛ መረጃ አዋጅ ግን በማህበራዊ መገናኛ ብዙሃንን ጨምሮ የጥላቻ ንግግር የሚያስከትሉ ወይም ደግሞ ሐሰተኛ መረጃ ተብሎ በህጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሃን ተብሎ የወጣ ህግ አይደለም። ነገር ግን የሐሰተኛ መረጃ ወይም ደግሞ የጥላቻ ንግግር አሰራጭተው ቢገኙ በዚህ አዋጅ የወንጀል ተጠያቂነት ይኖርባቸዋል።
ሌላው በርካቶች መኖሩን እንኳን የማያስተውሉት ህግ በ2016 ዓ.ም የጸደቀው በኮምፒውተር የሚፈጸሙ ወንጀሎች አዋጅ ነው። ይህ አዋጅ በዋናነት በኮምፒውተር አማካኝነት የሚፈጸሙ የማጭበርበር፣ የማታለልና የስርቆት ወንጀሎችን የሚመለከት ሲሆን ህጉ ለሰብአዊ መብት ጥበቃ በቂ ትኩረት አልሰጠም በሚል ማሻሻያ እንዲደረግበት ሀሳብ ቀርቦ እንደነበር አቶ ሰለሞን ያስታውሳሉ።
በ2016 የወጣው የኮምፒውተር ክራይም አዋጅ ዋናው ትኩረቱ ብሔራዊ ደህንነት ወይም ናሽናል ሴኩሪቲ የሚለውን ጉዳይ ለመጠበቅ በሚል ነው የወጣው። ስለዚህ ለሰብአዊ መብት ድንጋጌዎች ወይም ደግሞ ልዩ ኤክሰፕሽንስ በቂ ትኩረት አልሰጠም በሚል በእኛ ቡድን ተዘጋጅቶ የነበረው ረቂቅ ሁለቱን በብሔራዊ ጸጥታና በግለሰቦች የሰብአዊ መብት ጥበቃ መካከል ባላንስ ለመፍጠር ሁለቱንም ያጣጣመ እንዲሆን ተደርጎ ረቂቅ ቀርቦ ነበር። የዛሬ 3 ዓመት እንግዲህ ከመረጃ ነጻነት አዋጁ አዲሱ ረቂቅ ጋር አብሮ ለፍትህ ሚኒስትር ቀርቦ ነበር። ፍትህ ሚኒስትር በወቅቱ በሌሎች በርካታ አዳዲስ ህጎች እየወጡ ስለነበር ተጨማሪ ውይይት ይደረግበት በባለድርሻ አካላት ብሎ ነበር ያኔ የያዘው። ወደ ካውንስል ኦፍ ሚኒስትርስ አልሄደም። ፍትህ ሚኒስትርም ያን ረቂቅ አስቀምጦ በእጁ እንደቆመ ነው ያለው።
በማህበራዊ ሚዲያ ላይ ከሚፈጸሙ የስም ማጥፋትና የግለሰብን መብት የሚጋፉ ወንጀሎች በተጨማሪ በአሁኑ ሰዓት ኢትዮጵያ ውስጥ ለፖሊስ ራስ ምታት የሆነው ወንጀል ደግሞ በበይነ መረብ ወይም ኦንላይን ባንኪንግ የሚፈጸመው ስርቆትና ግለሰቦችን ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየከተተ የሚገኘው ቤቲንግ ወይም ውርርድ መሆናቸውን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ጄይላን አብዲ ይገልጻሉ።
ሞባይል ባንኪንግ አስቸጋሪ የሆነ ነው አንዱ። ሁለተኛ ደግሞ ይሄ ቁማር የሚጫወቱበት ቁማርም አለ፣ በሱ የሚበላዋል። ሁለተኛ ደግሞ ለምሳሌ በዚህ ግሩፕ ውስጥ ግቢ ይሉሻል። የተለያየ አፕሊኬሽኖች አሉ። በቴሌግራም ግሩፕ ያደርጉና ከዛም በኋላ የተወሰነ እቃ በርካሽ ይሸጡልሻል። ከሸጡልሽ በኋላ አንቺ አሁኑ ጨምሬሽ እንድትጫወቺ ያጓጉሻል። ከዛም በኋላ ትልቅ ብር ስትልኪ ስልካቸውን ይዘጋሉ። እንደዚህ አይነት ወንጀሎች በጣም እየተበራከቱ ነው ያሉ ከዲፋሜሽኑ በላይ። ምክንያቱም ዲፋሜሽን ግለሰቡም ራሱ መከላከል ይችላል። ግለሰቡም ከሶ ሰውየውን ተጠያቂ ማድረግ ይችላል።
በማህበራዊ ሚዲያ አማካኝነት የሚፈጸሙና የማህበረሰብን ደህንነት አደጋ ላይ የሚጥሉ ወንጀሎችን ለመከላከል የወጡት ህጎች ወጥ ሆነው አንድ ቦታ ባይኖሩም አቶ ሰለሞን እንደሚሉት በተለያየ ማዕቀፍ ውስጥ ሆነውም ወንጀል ሲከሰት ለማስቆም በግለሰቦች ወይም በፍትህ ሚኒስቴር ክስ መቅረብ ይኖርበታል።
በወንጀል ከተከሰተ በወንጀል ጉዳይ ላይ መንግስትን ወክሎ ክስ የሚያቀርብ ጉዳይሽን የሚከታተል ቢያው መስሪያ ቤት አለ። አቃቢ ህግን ያቀፈው የፍትህ ሚኒስትር ነው ዋነኛው አካል። ነገር ግን የተለያዩ ኤጀንሲዎች በተለያየ ልዩ ጉዳይ ላይ ኃላፊነት ደግሞ ይሰጣቸዋል። ሶ እነዛ ተቋማት ለምሳሌ እንደ ኢንሳ ኦር ሌሎች ተቋማት ከፍትህ ሚኒስትር ጋር በጋራ ዲል የሚያደርጉባቸው የተለያዩ ሰብጀክት ማተሮች ሊኖሩ ይችላሉ። ግን አቃቢ ህግ በራሱ ተነሳሽነት ጉዳዮችን ኢኒሼት አድርጎ ወንጀል አድራጊዎችን ተጠያቂ እንዲሆኑ ያደርጋል። አንዳንድ ግን የተለዩ ወይም ደግሞ በተፈጥሯቸው በጣም ፐርሰናል የሚባሉ ግለኝነት መብት ጋር ያለመነካት መብት ጋር በጣም የተገናኙ አንዳንድ ጉዳዮች ቅሬታ ሲቀርብ ብቻ አቃቢ ህግ የሚያንቀሳቀሳቸው ጉዳዮች አሉ።
በርካታ የሰብአዊ መብት ተከራካሪዎች ግን የጥላቻ ንግግርንና ሐሰተኛ መረጃዎችን ለመቆጣጠር የወጡት ህጎች ዜጎችን ከጥቃት ከመጠበቅ ይልቅ የስጋት ምንጭ መሆናቸውን ነው የሚናገሩት። እንዲያውም በተቃራኒው የመናገር ነጻነትን ለመደፍጠጥና የተለየ ሀሳብ ያላቸውን ሰዎች በማስፈራራት ጸጥ ለማሰኘት ዓላማ እየዋሉ መሆናቸውንም ገልጸው ይከራከራሉ። በማህበረሰብ ውስጥ በማንኛውም መንገድ ወንጀል ሲፈጸም የመከታተልና ለህግ የማቅረብ ኃላፊነት የተጣለበትን ፖሊስ እየፈተኑ ካሉ ወንጀሎች መካከል አንዱ በቴክኖሎጂ በመታገዝ የሚፈጸሙ ወንጀሎች መሆናቸውን ፖሊስ ያምንበታል። በመሆኑም ፖሊሶች እነዚህን ወንጀሎች ለመከላከል ስልጠና እየተሰጣቸው መሆኑን አቶ ጆይላን ይገልጻሉ።
ፖሊስ የኛ የኢትዮጵያ ፌደራል ፖሊስ ወንጀል ምርመራ ፖሊሶችን እስከ ውጭ ሀገር ድረስ ልከን አሰልጥነን ደቡብ ኮሪያ፣ ቻይና፣ እዚህ ዙሪያ በተለይ በሳይበር ክራይም ዙሪያ እንደ ስልጠና እንዲያገኙ አድርገን በእነዚህ በሶሻል ሚዲያ ላይ በህዝብ ላይ የሚደርሰውን አደጋ ለመከላከል ሀሰተኛ መረጃ እየተሰራጨ በዚህ መንገድ ህዝብን ከህዝብ ጋር የሚያጋጩ በተለያዩ መንገድ የሚሰሩትን ለመቆጣጠር እንድንችል ስልጠና ወስደዋል። ስለዚህ በዛ መሰረት ፖሊስ እያዘ መረጃ ወንጀሉን እያጣራባቸው ያሉ ሰዎች፣ ግለሰቦች አሉ በዚህ ዙሪያ ማለት ነው። በዚህ መሰረት ይሰራል ማለት ነው።
ያም ሆኖ ግን ህብረተሰቡ በማህበራዊ ሚዲያ የሚፈጸሙ ወንጀሎች ወንጀል መሆናቸውን አውቆና ያንን ለመከላከል የወጡ ህጎች እንዳሉ ተረድቶ ክሶችን ወደ ፖሊስ የማቀረቡ ልምድ አለ ወይ ስንል ላቀረብንላቸው ጥያቄ አቶ ጄላንድ ሲመልሱ
ህብረተሰቡ እንግዲህ ጉዳት የደረሰበት ሰው ይከሳል። ለምሳሌ ሳያቅ አንድ ሰው እንደዚህ አይነት ቀረጻ የተካሄደበት፣ ትዳር የፈረሰበት ወይም ትዳሩ ጉዳት ላይ የወደቀበት ሰው ካለ በኢንዲቪዥዋልም ማመልከት የሚችልበት ወንጀል አለና፣ ስለዚህ በግለሰብ ደረጃም አመልክቶ እነዛን ሰዎች ተጠያቂ ማድረግ ይችላል። እንግዲህ የወጡ ህጎች በሙሉ ህዝብ ያውቃቸዋል ተብሎ ነው የሚገመተው እና በየጊዜው ደግሞ ኤክስፐርቶች እያስተማሩ ነው ያሉት። ምክንያቱም የኢትዮጵያ ህግ በተለያየ ቦታ ተበታትኖ የሚገኝበት ሁኔታ ስላለ ህብረተሰቡ ያንን ሁሉ ያውቃል ብለን ከገመትንም አስቸጋሪ ስለሆነ፣ በየጊዜው ግን የህግ እውቀት ህብረተሰቡ እንዲኖረው በሬዲዮ በቴሌቪዥን እያስተማርን ነው ያለ።
በማህበራዊ ሚዲያ ተፈጽመው ወደ ህግ የተወሰዱ ጉዳዮች አልፎ አልፎ ይሰማሉ። ለምሳሌ በቅርቡ ልጅ ያሬድ በሚል ስያሜ የሚታወቀው ኮሜዲያን ያሬድ ዘላለም በኮምፒውተር የሚፈጸም ወንጀል ድንጋጌን በመተላለፍ የቤተ ክርስቲያንንና የሰዎችን ክብርና ስም በማጉደፍ እንዲሁም የጥላቻ ንግግርን በማሰራጨት ክስ ተመስርቶበት ነበር። ሆኖም አቶ ሰለሞን እንደሚሉት አብዛኞቹ በስም ማጥፋትና በመሳሰሉት ወንጀሎች ክስ ተመስርቶባቸው ወደ ህግ የሚወሰዱ ወንጀሎች በእርቅ እንዲጠናቀቁ እንደሚደረጉ ይገልጻሉ።
አንዳንድ ያስተዋልኳቸው በማህበራዊ መገናኛ ብዙሃን ላይ ለምሳሌ ወደ ፍርድ ቤት ለማስኬድ ጠበቃ ቀጥረው ይህንን ጉዳይ ሲጀምሩ በእርቅ የተደመደሙ የነበሩ ኮንቴንቶችን ዲሊት ለማድረግ ግለሰቡ ተስማሙ የሚሉ በአንዳንድ ዘገባዎችንም አይተናል። እሱ ላይ ያለውን ክላሪቲ ማስተማሩ ጎን ለጎን መምጣት አለበት። ያንን የማስተማር ስራ ግን ሌሎቹን እንዲማሩ ዲተረንስ ኢፌክት እንዲኖረው፣ ሌሎቹ እኔም ላይ እንዲህ አይነት ጥያቄነት ይኖርብኛል ብለው እንዲታቀቡ ለማድረግ በመንግስት አንዳንድ በጣም ከበድ ያለ ጉዳት ያደረሱ እንዲህ አይነት ጥሰቶችን በቀጥታ በማምጣት የማስተማር ሂደት አንድ ማድረግ አለበት ብዬ ነው አድቫይዝ ማድረገው።
ማህበረሰቡም ሆነ የህግ አስፈጻሚዎች በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን አውቀው ራሳቸውንም ሆነ ማህበረሰቡን ከአደጋ እንዲጠብቁ ግንዛቤ የማስጨበጥ ስራዎች በስፋት መሰራት እንዳለባቸው አቶ ሰለሞን ይመክራሉ።
የሐሰተኛ መረጃና የጥላቻ ንግግሩን ህጉ ሲወጣ በርግስ በኩል ፖሊሶችን፣ አቃቤ ህጎችን፣ ዳኞችን ለዛ የማዘጋጀት ባሉት ጉዳዮች ላይ ምክክር የማድረግ ነገር ተጀምሮ በነበረበት ጥሩ አጋጣሚ ነው ይሄ ኮንፍሊክቱ የመጣው። ኮንፍሊክቱ ከመጣ በኋላ የመንግስትን ፕራዮሪቲ የእነዚህን ተቋማት ቅድሚያ የሚሰጡበትን ነገር ስለቀየረ እንዳልኩሽ ባለፉት ሁለት ዓመታት በዚህ ረገድ የተሰሩ ስራዎች በጣም እዚህ ግባ የሚባሉ አይደሉም። የተነሱም ጉዳዮች በትክክል ለፍርድ ቤት ቀርበው እልባት ያገኙ ጉዳዮች ብዙ አይደሉም።
የቴክኖሎጂው በየጊዜው ተለዋዋጭነት ወንጀሎችንም እንዲራቀቁ እያገዘ መሆኑን የሚገልጹት አቶ ጄላይንም ፖሊስም በቴክኖሎጂው ታግዞ ህብረተሰቡን በተሻለ መልኩ ለመጠበቅ ጥረት እያደረገ መሆኑን በምሳሌ ያስረዳሉ።
አሁን እያንዳንዱ ህብረተሰብ በፍጥነት ወዲያውኑ ለፖሊስ ማመልከት የሚችል የሲቲዝን ኤንጌጅመንት የሚባል አፕሊኬሽን አሁን በቅርብ ጊዜ በጉግል ፕሌይ ስቶር ላይ ተግባራዊ ሆነው ህብረተሰቡ ከፖሊስ ጋር በደቂቃ እየተገናኘ የሚፈጠረው ወንጀል ሁሉ የሚያሳውቅበት መንገድ እየተፈጠረ ስለሆነ በጣም እየዘመነ ነው ያለው ማለት ነው ኢትዮጵያ ፌዴራል ፖሊስ።
ኢትዮጵያ ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን ለመከላከል የቆዩና አዲስ የጸደቁ ህጎች ቢኖሯትም የጥላቻ ንግግርና ጉዳት አድራሽ ሐሰተኛ መረጃዎችን መቆጣጠር ግን እስካሁን አለመቻሏን ባለሙያዎች ይስማሙበታል። ግለሰቦች መብታቸው ሲነካ ወደ ህግ እንዲመጡ የሚያበረታቱ ትምህርቶችና አስተማሪ የሆኑ የህግ ቅጣቶች ሊኖሩ እንደሚገባም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ማህበራዊ ሚዲያ ላይ በከፍተኛ መጠን የሚሰራጩ ጎጂ ይዘቶችን በተመለከተ ለዛሬ መስታወት ፕሮግራማችን ያሰናዳቸው ዘገባዎች እነዚህ ነበሩ። ነገር ግን ይህ ጉዳይ በዚህ የሚያበቃ አይደለም
ደረጀ። ይሄ ዛሬ ያየር ሰዓታችን ማካተት የቻለው ብቻ ነው። በተለያዩ የአሜሪካ ድምጽ መሰናዶቻችን ሌሎች ባለሙያዎችንና ሐሳቦችን አካተን በድጋሚ የምንመለስበት ጉዳይ ይሆናል።